Voice of America. ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሰኞ ሐምሌ 12 2013 ዓ.ም ዝግጅታችን ጀመረ። ሁለተኛው ዙር የህዳሴ ግድብ የውሃ ሙሌት ዛሬ ከቀጥ በፊት ተጠናቀቀ።
ከጧት ጀምሮ ቀስ በቀስ እየሞላ አሁን ሙሉ በሙሉ በአናት ላይ እየፈሰሰ ያለው የሁለተኛው ሙሌት የምንለው ነው። ይሄ የሁለተኛው ሙሌት በሁለት ተርባይኖች ኃይል ለማመንጨት የሚያስፈልገንን የውሃ መጠን ሙሉ በሙሉ መያዝ አስችሎናል። ይሄ በራሱ ትልቅ ውጤት ቢሆንም ዋነኛው ውጤት ግን እኛ ኃይል አመንጭተን ለህዝባችን ኤሌክትሪክ ማቅረብ ነው።
የኢትዮጵያ ውሃ መስኖና ኢነርጂ ሚኒስትሩ ዶክተር ስለሺ በቀለ ናቸው። ዘገባውን በአብይ ርዕስ ታደምጣላችሁ። በህወሓት የሚመራውና ራሱን የትግራይ ኃይል ብሎ የሚጠራው አካል የዋግ ህምራ ልዩ ዞን አበርገሌን አካባቢ መቆጣጠሩን ተከትሎ በሺዎች የሚቆጠሩ የሚሯቅ ከተማና ዙሪያዋ ነዋሪዎች አካባቢያቸውን ለቀው ወደ ዞኑ ከተማ ሰቆጣ መሰደዳቸውን ገለጹ። ህወሓትን በመደገፍ ሁከት ለማነሳሳት ዝግጅት በማድረግ የተጠረጠሩ 325 ግለሰቦችን በቁጥጥር ስር መዋሉን የአዲስ አበባ ፖሊስ ኮሚሽን ገለጸ። እነዚህንና ሌሎች ዘገባዎችን በምሽቱ ቅንብር ታደምጣላችሁ። ጤና ይስጥልኝ፣ እንደምናመሻችሁ ክቡራን አድማጮች። የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ብርሃን ኃይሉ ስርጭቱን ታቀናብርልናለች። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን ቪኦኤ አምሃሪክ ቪኦኤ ኒውስ ዶት ኮም እንዲሁም በአት ቪኦኤ አምሃሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ አሃዱ ራዲዮ 94.3 ላይ እንገኛለን። አሁን የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ።
ጤና ይስጥልኝ፣ እንደምናመሻችሁ አድማጮች። ዜናውን የማሰማችሁ ቆንጂት ታዬ ነኝ። ሁለተኛው ዙር የህዳሴ ግድብ የውሃ ሙሌት ዛሬ ከቀትር በፊት ተጠናቋል። ግድቡ ሞልቶ ውሃው ባናቱ ላይ ሲፈስ በስፍራው ተገኝተው የተመለከቱት የኢትዮጵያ የውሃ መስኖና ኤነርጂ ሚኒስትሩ ዶክተር ስለሺ በቀለ ሁለተኛው ሙሌት መጠናቀቁ በሁለት ተርባይኖች ኃይል ለማመንጨት እንደሚያስችል ተናግረዋል። የክረምቱ ዝናብ ከፍተኛ መሆኑ ግድቡ በፍጥነት እንዲሞላ ማስቻሉንም የተናገሩት ሚኒስትሩ ከዚህ በኋላ እስከ 3 ወራት ባለው ጊዜ ኃይል ማመንጨት ቀጣዩ ስራ እንደሚሆን ገልጸዋል። ግድቡ እስካሁን ሊከሰት የሚችል የጎርፍ አደጋን ቢያስቀርም ከሙሌቱ በኋላ ባለው የክረምት ጊዜ በተለይ ሱዳን የጎርፍ አደጋ እንደሚያሰጋት አብራርተዋል። ሁለቱ የታችኛው ተፋሰስ ሀገሮች ግድቡ እንደሚጠቅማቸው በመረዳት በመልካም ጉርብትና ለመኖር መዘጋጀት እንዳለባቸውም ጠቁመዋል። በግድቡ ጉዳይ በሶስቱ ሀገሮች መካከል ያለው አለመግባባት አሁንም እንደቀጠለ ሲሆን የሁለተኛው ሙሌት መሳካት ኢትዮጵያ የዲፕሎማሲ የበላይነት እንዲኖራት የሚያስችል መሆኑን በርካታ የዘርፉ ምሁራን ይስማሙበታል። ዝርዝሩን በምሽቱ አብይ ርዕስ እናቀርባለን። ዩናይትድ ስቴትስ ከ453,000 በላይ የኮቪድ-19 መከላከያ ክትባቶችን ለኢትዮጵያ ለግሳለች። የጆንሰን ኤንድ ጆንሰን ክትባቶቹን ዛሬ በኢትዮጵያ የዩናይትድ ስቴትስ አምባሳደር ጌታ ፓሲ ቦሌ ዓለም አቀፍ አውሮፕላን ማረፊያ ተገኝተው ለጤና ሚኒስትር ዶክተር ሊያ ታደሰ አስረክበዋል። ከአዲስ አበባ ፀሐይ ዳምጠው ዝርዝሩን ይዛለች።
የጤና ሚኒስቴር 453,600 ዶዝ የኮቪድ-19 ክትባት ከአሜሪካ ተረክበዋል። ክትባቱን በኢትዮጵያ የአሜሪካ አምባሳደር ጌታ ፓዝ ለጤና ሚኒስትር ዶክተር ሊያ ታደሰ በዛሬው ዕለት አስረክበዋል። ክትባቱ የጆ ባይደን አስተዳደር ከኮቫክስ ጋር በጥምረት ከሰጠው 25 ሚሊዮን ዶዝ የሚጠጋ ክትባት መካከል መሆኑን አምባሳደሯ ገልጿል።
ይህ ክትባት በሺዎች የሚቆጠሩ ሰዎችን ከሞት ይታደጋል። በግማሽ ሚሊዮን የሚቆጠር የክትባት ዶዝ የአሜሪካ ፕሬዚዳንት ጆ ባይደን ለዓለም አቀፉ ማህበረሰብ እያደረሱ ያሉት ያሉትን ድጋፍ ያመለክታል። ከኮቫክስ ጋር በመተባበርም አሜሪካ ክትባቱን ለአፍሪካ እያደረሰች ነው። አሜሪካ ከክትባቱ ጎን ለጎን ኮቪድ-19ን አስቀድሞ ለመከላከል የሚረዱ ቁሳቁሶችንም ለኢትዮጵያ ድጋፍ አድርጋለች። ኢትዮጵያ ኮቪድ-19ን ለመከላከል በመታደርገው ጥረት አሜሪካ ከ182 ሚሊዮን ዶላር በላይ ድጋፍ አድርጋለች። ባለፉት 20 አመታትም ከ4 ቢሊዮን ዶላር በላይ ኢንቨስትመንትም አድርጋለች። ይህም ኢትዮጵያ ጤናማና የበለጸገ ማህበረሰብን ለመገንባት የምታደርገውን ጥረት ያግዛል።
የኢትዮጵያ ጤና ሚኒስትር ዶክተር ሊያ ታደሰ ስለ ክትባቱ የአሜሪካ መንግስት ካመሰገኑ በኋላ ኢትዮጵያ የኮቪድ-19 ወረርሽኝን ለመከላከል ከፍተኛ ጥረት እያደረገች ባለበት ወቅት ነው ሲሉ ተናግረዋል።
ኢትዮጵያ ለመጀመሪያ ጊዜ መጠኑ ከፍ ያለ የኮቪድ-19 ክትባት ዶስ ተቀብላለች። እናም በጣም ደስ ብሎናል፣ ምክንያቱም ክትባቱን ለህዝቦች ለማዳረስ የምናደርገውን ጥረት በከፍተኛ ደረጃ ያግዛል። በተለይ ይህ ወረርሽኝ የሚያደርሰውን አደጋና ሞት ለመቀነስም ይረዳል። እንደምታውቁት ኮሮና ቫይረስ በዓለም አቀፍ ደረጃ በዚህ ጊዜ እየተስፋፋ በመሆኑ ክትባቱ እርሱን ለመዋጋት መሳሪያ ይሆነናል፣ ከሌሎች የጥንቃቄ ዘዴዎች ጋር በመሆን ማለት ነው። ይህ በዩናይትድ ስቴትስ የተደረገው ድጋፍም አገሪቱ ኮሮና ቫይረስን ለመዋጋት ያላትን ቁርጠኝነት የሚያሳይ ሲሆን በዚህ ወቅት አብረን መቆማችንንም የሚያሳይ ነው።
ዶክተር ሊያ እንደገለጹት ኢትዮጵያ ከዚህ በፊት በኮቫክስ ዓለም አቀፍ ጥምረት በኩል የኮቪድ-19 መከላከያ ክትባት አስትራዜኒካና ሲኖፋርም የተሰኘውን ማግኘቷን ገልጸው አሁን የአሜሪካ መንግስት የለገሰው ጆንሰን እንደ ጆንሰን የተሰኘው ክትባት መሆኑን ተናግረዋል። አሜሪካ በሚቀጥሉት ሳምንታት 25 ሚሊዮን ዶዝ የኮቪድ-19 ክትባት ለ49 የአፍሪካ ሀገራት ድጋፍ እንደምታደርግ ታውቋል። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ።
ፀሐይ ዳምጠውን ለዘገባው አመሰግናለሁ። ጣና ሐይቅ ላይ 13 ሰዎችን አሳፍራ በመጓዝ ላይ እንዳለች መጥፋቷ ትናንት በተነገረው አነስተኛ ጀልባ አደጋ የሞቱ 7 ሰዎች አስከሬኖች መገኘታቸውን ፖሊስ አስታወቀ። አስቴር ምስጋናው ከባህር ዳር ተጨማሪ አላት።
ተፎካካሪ ፓርቲዎቹ የምርጫውን ቅድመ ውጤት ካወቁ በኋላ ነው ግምገማቸውን ለአሜሪካ ድምጽ የገለጹት። የገዥውን ፓርቲ በመወከል በምርጫ የተሳተፉት የክልሉ መንግስት ኮሙኒኬሽን ጉዳዮች ዋና ዳይሬክተር አቶ ግዛቸው ሙሉነ በፓርላማ የተለያየ አመለካከት ያላቸው የህዝብ ተወካዮች መቀመጫ ማግኘታቸው በኢትዮጵያ የዲሞክራሲን ጅማሮ ያመጣል ብለዋል።
ውጤት ተገልጿል። በውጤቱ መሰረት ብልጽግና መንግስት መመስረት የሚያስችለውን ድምጽ ነው ያገኘው። እንግዲህ የመንግስት የሚመሰረተው ብልጽግና ይሆናል። ነገር ግን የፓርቲዎችም በተለይ በክልሉ ከተወዳደሩት ፓርቲዎች አብን ድምጽ አግኝቷል። ወደ 5 መቀመጫዎች አሸነፈ ስለሆነ ይህም በራሱ ለነጻ ሐሳብ ነጻ ክርክር እያደረጉ በሚያስማሙን ጉዳዮች ላይ እየተስማሙ ልዩነቶችን ደግሞ እያጣጣሙ ለመሄድ በጣም ጥሩ ድል የሚሰጥ ነው። ይሄ የበለጠ እየተጠናከረ ነው ለወደፊት የሚሄደው እና ይህን እንደ አንድ ትልቅ ስኬት የሚወሰድ ነው።
የአማራ ዲሞክራሲያዊ ንቅናቄ አዲሃን ሊቀመንበር አቶ ተስፋውን አለም ነህ ለፓርላማ ተወዳድረው የተወከሉ የተፎካካሪ ፓርቲዎች ቁጥር አነስተኛ ቢሆንም ጅማሮ ጥሩ ነው ብለዋል።
የኔ ምርጫ ጣቢያ እንዳጋጣሚ ሆኖ የሚደገምበት ነው። ስለዚህ ምርጫው ተቃዋሚዎች መግባታቸው ምንም ጥያቄ የለው። አሁን ያለው የተቃዋሚዎች ቁጥር በቂ ነው ወይ ካልሽኝ በቂ አይደለም። የተሽጎረጎረ ቢሆን የተለያየ ሀሳብ የሚነሳበት ቢሆን ሞጋች የሆነ ፓርላማ እንዲሆን ይፈለጋል። ሶ ያ እንዳለመታደል ሆኖ አሁን ባለው ሁኔታ ብዙ ማጥጋቢ አይደለም። ዞሮ ዞሮ ግን በምርጫው ዲሞክራሲያዊ ነው ፍትሐዊ ነው የሚለውን ነገር ታየውና ሰላማዊ ነው የሚለው ግን ሁላችንም ያግባባል። ስለዚህ ሰላማዊ መሆኑ በራሱ ትልቅ ግብ ነው። ከዛ ባለፈ ሌላው እንግዲህ በይደር ነው የምናየው።
የአማራ ብሔራዊ ንቅናቄ አብን የማዕከላዊ ኮሚቴ አባል ዶክተር ደሳለኝ ጫኔ በ6ኛው ሀገራዊ ምርጫ ለተወካዮች ምክር ቤት ተወዳድረው አሸንፈዋል። ስለ ምርጫው ጊዜያዊ ውጤት ያላቸውን ግምገማ እንዲህ ሲሉ ገልጸውታል።
ተወዳደርሁትና ያለፉት ለሕዝብ ተወካዮች ምክር ቤት ነው። እንግዲህ መልሽ ቁጥሩ ተቃዋሚ ፓርቲዎች ያገኙት በክልል ምክር ቤቶችም ሆነ በሕዝብ ተወካዮች ምክር ቤት ያገኙት የመቀመጫ ወንበር ከሚጠበቀውና ከሰሩበት አንጻር ሲወዳደር በጣም ትንሽ ቢሆንም ባለፉት ዓመታት ከነበረው 100% በገዢው ፓርቲ ቁጥጥር ስር ካለው ፓርላማ በተሻለ የህዝቡን ድምፅ የማስተጋባት ከገዢው ፓርቲ በተለየ የተለዩ ሀሳቦች፣ የፖሊሲ ሀሳቦች፣ የተለዩ አስተያየቶችን የማቅረብ እድል ስለሚፈጥር ትንሽም ቢሆን ያንን ክፍተትና ያንን ቀዳዳ ተጠቅሞ የህዝባችን ድምፅ ማቅረብ የተለየ ሀሳብ ማቅረብ የሚቻልበት እድል ይፈጥራል ብዬ ስለማስብ ከነ ችግሩም ቢሆን በበጎ ነው የማየው።
ዶክተር ደሳለኝ በድጋሚ ምርጫ ስለሚደረግባቸው ጣቢያዎችም ያላቸውን አስተያየት ሰንዝረዋል።
የምርጫ ውጤቱን በመዳኘት ሂደት ላይ እታች ያሉ የምርጫ አስፈጻሚዎችን ጨምሮ በብዙ አካባቢዎች ከፍተኛ የሆነ የአቅም ውስንነት ገጥሞት እንደነበር የምርጫ ቦርድ ኃላፊዎችም የገለጹት እኛም የተረዳነው የተገነዘብነው ሁኔታ ስላለ በብዙ ችግሮች ተተብትቦ የተካሄደ ምርጫ ነው ብዬ ነው የማስበው። ሂደቱም ቢሆን ብዙ ጥሩ ነገሮች ያየንበትን ያክል ብዙም ደግሞ ፈታኝ ነገሮች ያየንበት ነው ብዬ አስባለሁ። የእኛ ፓርቲ ቢያንስ ወደ 100 አካባቢ የሚደርሱ ምርጫ ክልሎች ላይ ቅሬታ አቅርበን ነበር እና ቢያንስ እንደው በአግባቡ ቢታይ ኑሮ 40-50ዎቹ ድረስ ድጋሜ ምርጫ እንጠብቅ ነበር እና ከዛ አንጻር ለምሳሌ አማራ ክልል 3 ብቻ ማድረጉ በጣም ያሳዘነንና በጣም ተቋሙም ላይ በበጎ ስንገልጸው የነበረውን በገለልተኛ ሁኔታ ምርጫዎችን ሊዳኝ ይችላል ብለን የጠበቅነውንም ነገር በከፍተኛ ሁኔታ ያን አመለካከታችን ደግመን እንድናይ ያስገደደን ሁኔታ ስለሆነ የጠበቅነውን ያክል ፍርድ ከምርጫ ቦርድ አላገኘም።
ዘንድሮ በተካሄደው ሀገራዊ ምርጫ ከ431 የፓርላማ መቀመጫዎች ውስጥ 410ን ገዢው ፓርቲ ያሸነፈ ሲሆን 12ቱን ደግሞ ተፎካካሪ ፓርቲዎች አግኝተዋል። 4 የግል ተወዳዳሪዎችም ፓርላማ መግባታቸውን አረጋግጠዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አስቴርን ለዘገባው አመሰግናለሁ። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። የቀድሞ የደቡብ አፍሪካ ፕሬዚደንት ጄኮብ ዙማ የሙስና ወንጀል ክስ ሂደት ዛሬ ተጀምሯል። የቀድሞ ፕሬዚደንት በሌላ ክስ የፍርድ ቤት ትዕዛዝን ባለማክበር መታሰራቸው የቀሰቀሰው ተቃውሞ ላለፉት 7 ቀናት በሀገሪቱ የሰው ሕይወት የጠፋባቸው ሁከቶች ማስነሳቱ ይታወሳል። እንደ አውሮፓውያን አቆጣጠር በ1999 ዓ ም ምክትል ፕሬዚደንት ሳሉ ከፈረንሳዩ ግዙፉ የመከላከያ ኩባንያ ታለስ ግሩፕ ጋር ሀገራቸው የመሳሪያ ግዢ ውል ስትዋዋል በርከት ያሉ የሙስና የማጭበርበርና ሌሎችም ህገወጥ ተግባራት ፈጽመዋል ተብለው ተከሰዋል። ኩባንያውም በማጭበርበርና በህገወጥ መንገድ የተገኘ ገንዘብ በህጋዊ አካል ልባስ የማዘዋወር ወንጀል ክስ ተመስርቶበታል። የ79 ዓመቱ ዙማ ከሁለት ሳምንታት ገደማ በፊት እጃቸውን ሰጥተው በህገ መንግስታዊ ፍርድ ቤት በተበየነባቸው የ15 ወራት እስራት ቅጣት ወህኒ ቤት ገብተዋል። መታሰራቸው በኳዙሉ-ናታል ክፍለ ሀገር ያስነሳው ተቃውሞ ወደ ኢኮኖሚ መዲናዋ ወደ ጆሃንስበርግ ተዛምቶ በተፈጠረ ሁከት ዝርፊያና ቃጠሎ ከ200 በላይ ሰዎች ህይወታቸውን ማጣታቸው ይታወሳል። ከ1000 የሚበልጡ ሰዎች ዘረፋና ንብረት ማውደም ወንጀል ፈጽመዋል ተብለው በቁጥጥር ስር ውለዋል። በ10ሺዎች የተቆጠሩ ክትባታቸውን የወሰዱ የእስልምና እምነት ተከታዮች በእምነቱ ዘንድ እጅግ ቅዱስ በሆነው በሳውዲ አረቢያ መካ በሚገኘው ስፍራ ትናንት በጋራ በመዞር ስነ ስርዓታቸውን አካሂደዋል። የኮቪድ-19 ቫይረስ ባጠላበት ሁኔታ ለሁለተኛ ዓመት የተደረገው መንፈሳዊ ስነ ስርዓት ማህበራዊ መራራቅና ጭንብል የመልበስ የጥንቃቄ እርምጃዎች የተተገበሩበት እንደነበረ አሶሺየትድ ፕሬስ ዘግቧል። ከወረርሽኙ በፊት ቅዱሳኑ ከተሞች በቢሊዮኖች የሚቆጠር ገንዘብ ያገኙበት ነበር። በኮቪድ-19 ዜና የዛሬው ቀን ኢንግላንድ ውስጥ የነጻነት ቀን የሚል ስያሜ እንደተሰጠው ተሰማ። ስለምን? ኮቪድ-19ን ለመከላከል ስራ ላይ ውለው የቆዩት የአፍና አፍንጫ ጭንብል መጠቀም፣ ማህበራዊ ርቀትን መጠበቅን የመሳሰሉ ገደቦች በሙሉ በመነሳታቸው። የመከላከያ ገደቦቹ የተሰረዙት በሀገሪቱ በኮቪድ-19 የሚያዙትና ታመው ሆስፒታል የሚገቡት ሰዎች ቁጥር እየሻቀበ ባለበት በአሁኑ ወቅት ነው። ታይላንድ ውስጥ ደግሞ በዋና ከተማዋ በባንኮክ በመንግስቱ የኮቪድ-19 ወረርሽኝ አያያዝ የተቆጡ ሰላማዊ ሰልፈኞች ከፖሊሶች ጋር መጋጨታቸው ታውቋል። ዛሬ ሰኞ ማለዳ የጆንስ ሆፕኪንስ ዩኒቨርሲቲ የኮቪድ-19 መረጃ ማዕከል ባወጣው የወረርሽኙ ወቅታዊ ይዞታ ሰንጠረዥ መሰረት በዓለም ዙሪያ የቫይረሱ ተያዦች ቁጥር 190.4 ሚሊዮን የገባ ሲሆን በበሽታው ሳቢያ ለህልፈት የተዳረጉት ደግሞ ከ4 ሚሊዮን አልፈዋል። በመጨረሻም ባለፈው ሳምንት አውሮፓ ውስጥ የደረሰው የጎርፍ መጥለቅለቅ አደጋ እጅግ አስፈሪ ሲሉ የገለጹት የጀርመን ቻንስለር አንገላ መርክል በሀገሪቱ በከባዱ ለተጎዳው አካባቢ በአስቸኳይ የገንዘብ ድጋፍ እንደሚደረግ ቃል ገብተዋል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
ቆንጅታዬ ለዜናው እናመሰግናለን። አድማጮች፣ አንዲት ማስተካከያ አለችን። በዜና ውስጥ በፌደራል ፓርላማ መቀመጫ ያገኙ ተፎካካሪ ፓርቲዎች ቁጥራቸው አነስተኛ ቢሆንም የዲሞክራሲ ባህልን ለመገንባት ጅማሮ ጥሩ ነው ሲሉ አስተያየት የሰጡት ስለ በሌላ ዜና የተያዘን ነበር ያደመጣችሁት። አሁን ያንን ፕሮግራም ለማስተዋወቅ የቀረበውን መግቢያ እናስደምጣችሁና ዜናውን ትከታተላላችሁ። 13 ሰዎችን አሳፍራ ጣና ሐይቅ ላይ በጉዞ ላይ እንዳለች መጥፋቷ ትላንት በተነገረው አነስተኛ ጀልባ አደጋ የሞቱ የሰባት ሰዎችን አስክሬን መገኘቱን ፖሊስ አስታወቀ። አስቴር ምስጋናው ከባህር ዳር ተጨማሪ አላት።
ካደስጌ ደንጌ ቀበሌ ወደ ጎርጎራ ወደብ ባለፈው አርብ ሐምሌ 9/2013 ዓ.ም ምሽት ጉዞ ጀምራ የነበረችው ጀልባ ድንገት መሰወሯ ከታወቀ አንስቶ በሐይቁ ላይ ላለፉት 2 ቀናት በጀልባና በዋናተኞች በተካሄደ አድካሚ ፍለጋ የሰባት ሰዎች አስከሬን መገኘቱን በማዕከላዊ ጎንደር ዞን የምስራቅ ደንቢያ ወረዳ ፖሊስ ጽፈት ቤት ኃላፊ ምክትል ኮማንደር ቸርነት አስማረ ገልጸዋል።
ከአርብ ጀምሮ እስካሁን ድረስ ጀልባ አዲስ ጌድንጌ ምስራቅ ደንቢያ ወረዳ ተነሳ አዲስ ጌድንጌ ከምትባለው ቀበሌ መነሻዋን አድርጋ ወደ ጎርጎራ በመጓዝ ላይ እያለች አጠቃላይ ከቦታዋ ባለመድረሱ በደረሰን ጥቆማ መሰረት እንግዲህ ወይም በነበረው በማበል ምክንያት ሊሆን ይችላል፣ ወይም ድምቹ ጭና ስለነበረ ድምቹ በላይም ሰውም ጭና ስለነበረ ከአቅም በላይ ስለዚህ ወይም ሰምጣ ሊሆን ይችላል በሚል ጀልባዎችን እና ባለሙያን በማሰማራት ህብረተሰቡንም በጋራ በማሳተፍ ፍለጋ ነው የሰነበት ነው። ያው ዛሬ እንግዲህ አረፋፋር አካባቢ ላይ ያው በፍለጋ በዋናም ጀልባዎችን በመንቀሳቀስ የሰባት ሰዎች አስከሬን አግኝተናል። ዛሬ
አስከሬኖቹ ጣና ሐይቅ በሚያዋስናቸው በጎርጎራና አደስኬ ደንጌ በተባለ የገጠር ቀበሌ መካከል በሐይቁ ላይ ማዕበል ላይ ተገፍተው ዛሬ ንጋት ላይ ተንሳፈው መገኘታቸውን ኮማንደር ቸርነት ተናግረዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
ለዕለቱ ዜና የተመደበው ጊዜ ተጠናቋል። ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርዝ፣ በ25 ሜትር ባንድ በ1240 ኪሎ ሄርዝ፣ በ31 ሜትር ባንድ በ9485 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሰኞ ሐምሌ 12 2013 ዓ.ም ዝግጅታችን ነው። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም፣ በአት ቪኦኤ አምሃሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ አህዱ ራዲዮ 94.3 ላይ ታገኙናላችሁ። አሁን ወደ ዕለቱ አብይ ርዕስ እንለፍ። ሁለተኛው ዙር የህዳሴ ግድብ የውሃ ሙሌት ዛሬ ከቀትር በፊት ተጠናቀቀ። ግድቡ ሞልቶ ውሃው ባናቱ ላይ ሲፈስ በስፍራው ተገኝተው የተመለከቱት የኢትዮጵያ ውሃ መስኖና ኢነርጂ ሚኒስትሩ ዶክተር ስለሺ በቀለ ሁለተኛው ሙሌት መጠናቀቁ በሁለት ተርባይኖች ኃይል ለማመንጨት እንደሚያስችል ተናግረዋል። የክረምቱ ዝናብ ከፍተኛ መሆኑ ግድቡ በፍጥነት እንዲሞላ ማስቻሉንም የተናገሩት ሚኒስትሩ ከዚህ በኋላ እስከ ሶስት ወራት ባሉት ጊዜያት የሚኖረው ቀጣይ ስራ ኃይል ማመንጨት መሆኑን ገልጸዋል። ግድቡ እስካሁን ሊከሰት የሚችል የጎርፍ አደጋን ቢያስቀርም ከሙሌቱ በኋላ ባለው የክረምት ጊዜ በተለይ ሱዳን የጎርፍ አደጋ እንደሚያሰጋት አብራርተዋል። ሁለቱ የታችኛው ተፋሰስ ሀገራት ግድቡ እንደሚጠቅማቸው በመረዳት በመልካም ጉርብትና ለመኖር መዘጋጀት እንዳለባቸው ጠቁመዋል። በግድቡ ጉዳይ በሶስቱ ሀገራት መካከል ያለው አለመግባባት አሁንም እንደቀጠለ ሲሆን የሁለተኛው ሙሌት መሳካት ኢትዮጵያ የዲፕሎማሲ የበላይነት እንዲኖራት የሚያስችል እንደሆነ በርካታ የዘርፉ ምሁራን ይስማማሉ። ኬኔዲ አባተ ዝርዝር ዘገባውን ያሰማናል።
የታላቁ የኢትዮጵያ ህዳሴ ግድብ ሁለተኛ ዙር ሙሌት ዛሬ ሐምሌ 12 ከቀትር በኋላ እውን ሆኗል። ግድቡ ሞልቶ ውሃው በአናቱ ላይ ሲፈስ በስፍራው ተገኝተው የተመለከቱት የኢትዮጵያ ውሃ መስኖና ኢነርጂ ሚኒስትር ዶክተር ስለሺ በቀለ የግድቡ ሁለተኛ ሙሌት በሁለት ተርባይኖች ኃይል ለማመንጨት እንደሚያስችል ተናግረዋል።
ሁሉም ኢትዮጵያውያንን እንኳን ደስ ያላችሁ ማለት እፈልጋለሁ። በመጀመሪያ ይሄ የዛሬው ለት እንግዲህ ከጧት ጀምሮ ቀስ በቀስ እየሞላ አሁን ሙሉ በሙሉ በአናት ላይ እየፈሰሰ ያለው የሁለተኛው ሙሌት የምንለው ነው። ይሄ የሁለተኛው ሙሌት በሁለት ተርባይኖች ኃይል ለማመንጨት የሚያስፈልገን የውሃ መጠን ሙሉ በሙሉ መያዝ አስችሎናል። ይሄ በራሱ ትልቅ ውጤት ቢሆንም ዋነኛው ውጤት ግን እኛ ኃይል አመንጭተን ለህዝባችን ኤሌክትሪክ ማቅረብ ነው። ስለዚህ እሱንም በቅርብ ጊዜ ብስራቱን የምናመጣና የምናደርስ መሆኑን ለመግለጽ ወዳለሁ።
የክረምቱ ዝናብ ከፍተኛ መሆኑ ግድቡ በፍጥነት እንዲሞላ ማስቻሉንም የተናገሩት ሚኒስትሩ ዶክተር ስለሺ ለዚህም ከግንቦት ወር ጀምሮ የነበረው ዝናብ አስተዋጽኦ እንደነበረው ነው የጠቆሙት።
የዘንድሮ ዓመት ያለው የውሃ መጠን ወይንም የዝናብ ሁኔታ ከፍተኛ ነበር በአባይ ተፋሰስ ውስጥ። በመሆኑም በፍጥነት ሊሞላ ችሏል። ግንቦትም ላይ ሰፊ ዝናብ ዘንቦ ነበር። በሰኔ ውስጥ የዘነበው እንደገና ሐምሌ ውስጥ አሁን ያገኘነው በጣም ትልቅ ዝናብ በከፍተኛ ደረጃ ፍጥነቱን በመጨመር የውሃው ከፍታ ሊያድግ ችሏል። ይሄ የውሃ ከፍታ በአጠቃላይ በዛሬው ዕለት እንግዲህ ከአናት ሊፈስ ችሏል ማለት ነው። የሞላው ደግሞ በአናት ላይ በመፍሰስ በተጨማሪነት እንግዲህ ዓመቱን ሙሉ በዚህ ወቅት ብዙ ጊዜ ሊፈስ የሚችለውን የውሃ መጠን ወደ ታችኛው የተፋሰስ ክፍሎች ያስተላልፋል ማለት ነው።
የህዳሴ ግድብ ሁለተኛ ዓመት የውሃ ሙሌት እንዲሳካ የግድቡን ቁመት ከመጨመር ባለፈ ዓመቱን ሙሉ በርካታ የግንባታ ስራዎች መከናወናቸውንም ገልጸው ከሁለት እስከ ሶስት ወራት ባሉት ጊዜያት ውስጥ በሁለት ተርባይኖች ኃይል ማመንጨት ቀጣዩ ስራ መሆኑን ተናግረዋል።
ዓመቱን ሙሉ በጣም ሰፊ ስራዎች በመስራት ነው እዚህ ደረጃ ላይ ልንደርስ የቻለው። ከቦተም አውትሌቱ በላይ የግድቡን ከፍታ መጨመር፣ 11 ተርባይኖች ውሃ የሚመግበው የፔንስቶክ የምንላቸውን የብረት ስራ ግድብ ውስጥ የመስራት እንደዚሁም የእነሱ መዝጊያ የሚሆኑትን 22 በሮች ሙሉ በሙሉ ተሰርተው የተዘጉና ውሃው በዛ መከላከል ወደኋላ መከላከል ያስቻለንና የውሃውን መጠን በሪዘርቫር ውስጥ ማሳደግ ያስቻለን ነው። ከዛም አልፎ በታችኛው በኩል እንደዚሁ ሁለቱ ተርባይኖች ውሃ ካመነጩ በኋላ ውሃ ወደኋላ እንዳይመለስ የሚሰሩ 4 በሮች ተሰርተው ተጠናቀው ተዘግተዋል። በአሁኑ ጊዜ ቀጣይ የሚኖረን ትልቁ ስራ እንግዲህ ሁለቱንም ተርባይኖች ተከላ አጠናቀም በሁለት ሶስት ወራት ውስጥ የዚህን ኃይል ማመንጨት ስራ ወደ ተግባር ማስገባት ነው ማለት ነው።
በኢትዮጵያ በግብጽና በሱዳን መካከል ከፍተኛ ያለመግባባት ምንጭ የሆነው ግድቡ የውሃ እጥረትን ጨምሮ የተለያዩ ጉዳቶችን እንደሚያደርስባቸው ሁለቱ የታችኞቹ ተፋሰስ ሀገራት በተደጋጋሚ መግለጻቸው ይታወቃል። ይሁን እንጂ ግድቡ ሲሞላ የውሃው ፍሰት አለመስተጓጎሉን የገለጹት ዶክተር ስለሺ ግድቡ እስካሁን ሊከሰት የሚችል የጎርፍ አደጋን ቢያስቀርም ከዚህ በኋላ ባለው የክረምት ጊዜም ቢሆን ከውሃ እጥረት ይልቅ በተለይ ሱዳን የጎርፍ አደጋ እንደሚያሰጋት ነው ያብራሩት።
ኞቹ ተፋሰስ ሀገራት የምናስተላልፈው መልእክት ምንም ውሃ ሳይቋረጥ ሁለቱ ቦተም አውትሌቶች በየሰከንዱ 900 ሜትር ኪዩብ ውሃ ያስተላልፋሉ። እንግዲህ ይሄ ውሃ እጅግ ከሚፈለገው በላይ ከፍተኛ ነው ማለት ነው። በዛ ልክ ብቻ እንኳ ቢተላለፍ በአመት ውስጥ እስከ 37 ቢሊየን የሚደርስ ውሃ ይተላለፋል ማለት ነው። ስለዚህ ምንም የተስተጓጎለ የውሃ መጠን የለም። ሁለተኛ እኛ ሙሌት የምናካሄደው በበጋ ወቅት ሳይሆን በክረምት ወቅት በመሆኑ አሁን ይሄ ጎርፍ እዚህ ጀርባ ባያዝ ኖሮ ቢያልፍ ኖሮ ኦልሬዲ ሱዳን ዘንድሮም ከፍተኛ ዝናብ ስላለ የመጥለቅለቅ አደጋ ያጋጠማት ነበር እና ህዳሴ ግድብ ለእኛ ኤሌክትሪክ ኃይል አመንጭተን ሌሎችም ተጓዳኝ ጥቅሞች ከማግኘት ባሻገር ለታችኞቹ ተፋሰስ ሀገሮች እንደ ወተር ባንክ አገልግሎ ከፍተኛ ዝናብ በሚዘንብበት ጊዜ የጎርፍ ተጋላጭነቱን ሙሉ በሙሉ ሊያስቀር ይችላል። ስለዚህ ሱዳኖች መጠንቀቅ ያለባቸው ከጎርፍ አደጋ እንጂ ከውሃ እጥረት አደጋ ጋር መሳቀቅ አያስፈልጋቸውም። ስለዚህ ይህንን በእውነት በትክክል ህዝቡ እንዲረዳ እንፈልጋለን።
ግድቡ የውሃ ፍሰቱን ሚዛናዊነት በማስተካከል ወደፊትም ከጉዳት ይልቅ ለታችኞቹ የተፋሰሱ ሀገራት የጎላ ጥቅም እንደሚኖረውም የገለጹት ሚኒስትሩ ሱዳንና ግብጽ ከመነቋቆርና አላስፈላጊ ክርክር ከመቅጠም ወጥተው ከኢትዮጵያ ጋር በመልካም ጉርብትና ሊኖሩ እንደሚገባ መልእክት አስተላልፈዋል። በግድቡ ጉዳይ ከአፍሪካ ህብረት ባለፈ የተባበሩት መንግስታት፣ የአውሮፓ ህብረትና አሜሪካም የአደራዳሪነት ሚና እንዲኖራቸው በሱዳንና በግብጽ የቀረበው ጥያቄ በኢትዮጵያ ተቀባይነት ካለማግኘቱ ጋር ተያይዞ ድርድሩ ከተቋረጠ ወራት መቆጠራቸው ይታወሳል። ሁለቱ ሀገራት የግድቡ ጉዳይ በተመድ የጸጥታው ምክር ቤት እንዲታይ ለማድረግ ቢሞክሩም ምክር ቤቱ በአፍሪካ ህብረት መሪነት የተጀመረው ድርድር እንዲቀጥል መወሰኑም የሚታወቅ ነው። ግድቡ ከዚህ ቀደም እንደተገለጸው ከሆነ በሁለተኛው ዙር ሙሌት 13 ቢሊዮን ኪዩቢክ ሜትር ውሃ የያዘ ሲሆን ከመጀመሪያው ጋር ተደምሮ እስካሁን 18 ቢሊዮን ኪዩቢክ ሜትር ገደማ ውሃ ይዟል ማለት ነው። የሁለተኛው ሙሌት መሳካት ማሳካት ኢትዮጵያ የዲፕሎማሲ የበላይነት እንዲኖራት የሚያስችል እንደሆነ በርካታ የዘርፉ ምሁራን ይስማማሉ። የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲም ከሁለት ሳምንታት በፊት በሰጡት መግለጫ ከሁለተኛው ሙሌት በኋላ ሱዳንና ግብጽ ፊታቸውን ወደ ትብብርና ድርድር እንደሚያዞሩ መግለጻቸው ይታወሳል። በግድቡ ጉዳይ ሱዳንና ግብጽ አስገዳጅ ስምምነት እንዲደረስ የሚፈልጉ ሲሆን ኢትዮጵያ በበኩሏ አስገዳጅ ስምምነት መፈረም እንደማትፈልግ አቋም ይዛለች። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
አድማጮች ሰማችሁት የዕለቱን አብይ ርዕስ ዘገባችንን ነበር። ኬኔዲ አባተን ለዘገባው እናመሰግናለን። ወደ ተከታዩ ዘገባ እናልፋለን። በህወሓት የሚመራውና ራሱን የትግራይ ኃይል ብሎ የሚጠራው አካል የዋግኽምራ ልዩ ዞንን አበርገሌን አካባቢ መቆጣጠሩን ተከትሎ በሺዎች የሚቆጠሩ የኒሮዋቅ ከተማና ዙሪያው ነዋሪዎች አካባቢያቸውን ለቀው ወደ ዞኑ ከተማ ሰቆጣ መሰደዳቸውን ገለጹ። ተፈናቃዮቹ በምግብና በመጠለያ እጥረት ለችግር መጋለጣቸውን ጠቅሰው መንግስትና ህዝብ እንዲደርስላቸው ጠይቀዋል። ዘገባው የመስፍን አራጌ ነው፣ እንደሚከተለው ይቀርባል።
ሰራዊቱ ከአካባቢው መውጣቱን ተከትሎ በበርካታ ሺዎች የሚቆጠሩ የአበርገሌ አካባቢ ነዋሪዎች ወደ ዋግኽምራ ብሔረሰብ አስተዳደር ዞን ዋና ከተማ ሰቆጣና አጎራባች ወደሆኑት ዝቋላና ሰቆጣ ወረዳዎች መሰደዳቸውን የተሰማው የአሜሪካ ድምጽ ሬዲዮ በስልክ ያናገራቸው አስተያየት ሰጪዎች እንደገለጹት ከአበርገሌ ከተማ ኒሯቅ እስከ ሰቆጣ 67 ኪሎ ሜትር በእግራቸው ለመጓዝ ተገደዋል።
የጸጥታ አካልም ሌሎችም አካል ባልታወቀ ምክንያት ወደ ላይ አሸሽገው ስለነበረ ያው የወራሪ ቡድን ወደ ከተማው ሲገባ ያው ህይወታችን ለማትረፍ ወደ ላይ ሰቆጣ ወጣ። በእግር ነው የመጣነው 67 ኪሎ ሜትር።
ምን ያህል ቀን ወሰደባችሁ ከከተማዋ ወደ ሰቆጣ ለመድረስ?
ያው ከሰዓት ወደ 6-7 ሰዓት አካባቢ ስለሆነ የተነሳ ነው። ግማሽ መንገድ ላይ ነው ያደርነው ወደ ሻኩራ ይባላል እርሱ። ከዛ በኋላ በሁለተኛው ቀን ነው የገባነው።
ሌላው አስተያየት ሰጪ ከኒሯቅ ሰቆጣ ለመድረስ የሶስት ቀናት አስቸጋሪ ጉዞ ማድረጋቸውን ይናገራሉ።
በማየው መንገድ ልዩ ኃይሉም መከላከያውም ተሰልፈው ወጣ። መጨረሻ ላይ ከባድ መሳሪያ የነበሩት ካንክ ምናምን ሲወጣ በቃ ፈራን። ከተማይቱ ባዶ ጭል ብላለች። ከዛ በኋላ መጨረሻ ላይ እኛ ወጥተን 1:30 ከከተማ እንደወጣን ወዲያውኑ ጁንታ ተቆጣጠረ ከተማይቱ ምናምን ተባለ። በዛ ሁኖ በእግራችን ከሱ ጀምረን መጥተን መንገድ ላይ ወደ ጦሮች ደናም ጫካላይ ነው ያደርነው ሁሉ ህብረተሰብ ማለት ነው። እዛ ካደርነው በኋላ በነገው ጧት ከሰባት ሰዓት ቁርስ ሳንበላ ዝም ብለን በረሃ የሆነ ጥግ ላይ ተራራ ቦታ ላይ ወጥተን እየተመለከትነው አለ። በሶስተኛው ቀን በረሃ ስንሞት ወደ ዞኑ ደውለን በረሃ ሙተናል፣ እባካችሁ ማኪና ተባብሩ ምናምን አሉ። በአጋጣሚ ከስጋት ነጻ ከሆነው እስከሆነው ድረስ በእግራችኑ ተባለ። በእግራችን መጥተን እዛ ቦታ ላይ መጥቶ ተቀበሉን፣ ሰቆጣ ገባን።
አሳዛኝ ያሉትን አጋጣሚም እንዲህ ገልጸውታል።
የሚገርም ነገር ሶስት ቀን ሁለት ቀን ተጉዞ በራብ የተጎዳ ከዛ በድንጋጤ እንደወጡ ከመንገድ ላይ የወለዱ እናቶች አሉ።
አካባቢውን ለቀን ስንወጣ ያፈራ ነው ሀብትና ንብረት ተዘርፏል፣ እኩሉም እንዲወድም ተደርጓል ይላሉ አስተያየት ሰጪዎቹ።
ያው እነሱ ይሄ ሰላም ማስከበር ሰዓት በነበረበት ጊዜ ያው የብልጽግና ጋር ባላቸው አመለካከት አጠቃላይ እኛን በፊትም በ24 በነበረው ውጊያ ከመጨረሻ ማብረር ይዘን ስለነበረ በሲቪል ማለት ነው። ከዛ እንግዲህ እያንዳንዱ መረጃችን ይዘዋል። ማንማን መያዝ መቻ እንዳለበት፣ ማንማን መጠየቅ መቻ እንዳለበት፣ ማንማን እቃ መውሰድ መቻ እንዳለበት እነሱ ጋር በዲስክ የተቀመጠ በሰውም በአካልም ስለምንተዋወቅ ያው እነሱ እኛ ጋር ስጋት ያደርሳሉ በሚል ወጣን። ያው ስጋት ብቻ አይደለም እንዲገሉልን ሌላ ነገር የሚያደርጉ እንደሚችል ያው እርግጠኛ ነበር። ንብረታችን ተዘርፏል። ንብረት ምንም የቀረ የለም። የቤት ንብረት ሙሉ ንብረት ሂዷል። ያው እዛ አንዳንድ አካላቶች ስለሚያዩ መረጃ እዛ ይሰጥናል። የተወሰደው ንብረት ምናምን ያው እነሱ እዛ ሆኖ እያረጋገጡ እየነገሩ ያሉ
የቀሩ የህብረተሰብ ክፍሎች አሉ እዚያው ከተማው አካባቢ።
አዎ አንዳንድ አርሶ አደሮች ምናምን የቀሩ አሉ። ሌሎቹም ያው በተለያየ ቦታ ከዛ ከከተማ ወጣ ብሎ በተለያዩ ቀበሌዎች ነው ያሉ። በብዛት እዛው ከተማ
ሰቆጣ ከተማ ከገቡም በኋላ በቀዝቃዛው አየር ንብረት በምግብና በማረፊያ እጥረት መጎዳታቸውን ጠቅሰዋል።
ምንም ቅያሬ ልብስ ራሱ ሳንይዝ ነው የወጣ የሚገርም ነገር ማለት ነው። እዚህ ከተማ ላይ መተን ደግሞ ብርድ ነው። በብርድ ልብስ አንሶላ ነገር እንዳንገዛ ደግሞ ብር እጥረት አለን።
ያው ሰቆጣ ዝም ብለን ነው አልጋ ምናምን እያዝን ያለ ነው። እስካሁን ምንም እንትን ቤት ክራይ ምንም አላገኘንም። ቤት እንዳንከራይ ብዙ ፍልሰት ስላለ ቤት እየተገኘ አይደለም። ያዝመን አልጋ ትንሽ እኛ ደግሞ ስለነበረን ያለችን እስከምንጨርስ አልጋ ምናምን እያዝን ያለ ነው። ምግብ ደሞዝ ያለን ደሞዛችን ያው ቁርስ ቁርስ ባልበላ ምሳ በልተን ራት ያለ ነው።
ተፈናቃዮቹ መንግስትም ሆነ ህዝቡ ሰብአዊ ድጋፍ ያድርግልን፣ አካባቢያችንም ተረጋግቶ ወደ ቀያችን እንመለስ የሚል ጥያቄ አላቸው።
መንግስት ሰራተኛ ብንሆንም ደሞዙ ሰኔ ላይ ነው የገባው። ለአውደ አመት ይል ገዝተን ቻው በርበሬ እንደገዛን ሳንበለጥለን ይወጣን። እንግዲህ ይሄ ድንገት ሲፈጠር ማለት ነው እንደታረደ ማለት ነው። ስለዚህ እኛ አሁን ምን ልለው እዚህ መተን ምን በላው አተናል። ከተማ ስንገባ ኑሮነቱ ይታወቃል። አሁን ቢያንስ እኛ ቢያደርጉ ብለን እናስበው አንድ ቦታ ሚሚታ ቦታን ተለይቶ ለተፈናቃዮች ተብሎ ተለይቶ መሰጠት አለበት። ቢያንስ አንድ ትምህርት ቤት ምናምን ከተሰጠ ከእንዳ ምናምን አድርጎ እዛ ተቻሉ አንድ ብርድ ልብስ የሚለብሱት እኮ ቢከፋፈል እዛ ለተፈናቃዮች ተብሎ ደግሞ ለእኛ የሚደርስልን አካል እስከሚደርሱ ከአካባቢ ነዋሪም ቢሆን መዋጮ አድርጎ በራብ ከምንሞት እስከ ሀገራችን መፍትሄ ተገኝቶ እስከምንወርድ ድረስ ቢያዩን የሚል ሀሳብ ነው ያለን።
አሁን እኛ በቃ ምንም የከታች የነበረ የጸጥታ አካልም የመጣበት ሁኔታ ስላልታወቀ እኛም አሁን ወደዛ ንግና ቀያችን አስከብረን ወደ ነበርነበት እንመለስ ነው እኛ ጥያቄ።
የብሔረሰብ አስተዳደሩ አደጋ መከላከልና ምግብ ዋስትና ፕሮግራም ማስተባበሪያ ተጠሪ ጽህፈት ቤት ኃላፊ መልካሙ ደስታ ባልተጠበቀ አጋጣሚ ሰራዊቱ ለቆ መውጣቱና በርካታ የህብረተሰብ ክፍሎች ተፈናቅለው መምጣታቸው ድጋፍ ለመስጠት የሚደረገውን ጥረት ውስብስብ እንዳደረገው ገልጸዋል። ያም ሆኖ የክልሉ መንግስት በአፋጣኝ ድጋፍ እንዲያደርግልን ስለ ጉዳዩ ጥቆማ ሰጥተናል ይላሉ።
ፖለቲካ አመራሩም ይሁን የጸጥታ መዋቅሩም ቢሆን በጉዳዩ ላይ የመከላከያ ሰራዊት፣ የአማራ ልዩ ኃይልና የሚሊሻው ሊወጣ እንደሚችል ምንም አይነት መረጃ አልነበረንም። ነገሮች ግልጽ ባልሆኑ መንገድ ነው የተከወነው። ስለዚህ ያልተጠበቀ ክስተት ከመሆኑ ጋር ተያይዞ አጠቃላይ በኮሚቴ ውስጥ የሀብት ወይም የገቢና የሎጂስቲክ ኮሚቴ አለ። አጠቃላይ እንደ ብሔረሰብ አስተዳደር በርካታ ስራ እየሰራን ወደ ወረዳዎች ወርደን ያቀናጅን ባለንበት ሁኔታ ነው ይሀብን ያደረገው። ዜጎችም ተደናግጠው አብዛኞች የመጡት መንግስት ሰራተኞች አሉበት፣ በእድሜያቸው ህጻናት የሆኑ ወጣቶች አሉ። ይህም በትላንትና ሁለት ሙሉ ቀን የወሰደ ውይይት አድርገናል። በርካታ ጉዳዮች አንስተዋል። ስፔሲካሊ ደግሞ ከአደጋ መከላከልና ምግብ ዋስትና አኳያ ያነሷቸው ጥያቄዎች አሁኑንም የምንብላው የምንቀምሰው ነገር የለም የሚል ነው። ምናልባት በተፈናቃይ ዳታ ልንይዝ እንችላለን እንደ ተቋም፣ በተለይ የመንግስት ሰራተኛ እዛም ሆነ እዚህ ዞሮ ዞሮ በፔሮል የሚከፈለው ስለሆነ እሱን ሙሉ ማንዴት መውሰድ ያለበት የገንዘብና ኢኮኖሚ መዋቅር ይሆናል ማለት ነው። ነገር ግን ከዚህ ውጭ የሆነ በዝቅተኛ ኢኮኖሚ ደረጃ የሚኖር ምንም አይነት የደሞዝ አማራጭ የሌላቸው ሰዎች በትላንትና ሁለት ዕለት እንደተግባባን እስከ ዛሬ ማለት ነው በስም ዝርዝር ዳታ እንዲያጣሩ በማድረግ ያን ዳታ ይዘን ነው ለክልል ያን መሰረት አድርጎ እንግዲህ እኛ አስቸኳይ እርዳታ ነው የምንጠይቀው።
ስለዚህ አሁን የተፈናቃዮቹ ቁጥር በዝርዝር ከተገለጸ በኋላ ለክልል መንግስት የሚላክና የክልሉ መንግስትን ምላሽ የምትጠባበቁ ነው የሚሆነው።
ትክክል።
ይህ በእንዲህ እንዳለ የአፋር ብሔራዊ ክልላዊ መንግስት አሸባሪና ጁንታ ሲል የጠራው ህወሓት የአፋር አርብቶ አደር ላይ ጦርነት መክፈቱን ትናንት ባወጣው መግለጫው አስታውቋል። በፈንቲ ረሱ ዞን በያሎ ወረዳ በኩል ቡድኑ ጦርነት መክፈቱን ያመለከተው መግለጫው ጦርነቱን መንግስት ከህዝብ ጋር በመተባበር እንደሚመክት አስታውቋል። ለኢትዮጵያ ህዝብም ባስተላለፈው መልእክት እንደ ወትሮ እጅ ለእጅ በመያያዝ የወራሪውን እስትንፋስ እንዲቋረጥ ማድረግ አለብን ብሏል። አጃንስ ፍራንስ ፕሬስ የትግራይ ጦርነት ወደ አጎራባች ክልሎች ተዛመተ በሚል የህወሓትን ቃል አቀባይ ጌታቸው ረዳን ጠቅሶ ዘግቧል። በትናንቱ ዘገባው የህወሓት ቃል አቀባይ ጌታቸው ረዳ በአፋር አካባቢ እርምጃ የወሰድነው ከኦሮሚያ ክልል አካባቢ የመጡትን ኃይሎች ወደ መጡበት ለመመለስ ነው፣ ተሳክቶልናል ምን ያሉት ተግባራችን ውስን ነበር፣ ጥቅም የሌለውን ጦርነት እንዲቀላቀሉ የተደረጉ የኦሮሚያ ሚኒሻዎችን መበተን ሲሉ ነበር የዘመቻውን ዓላማ ቃል አቀባዩ ገለጹት። ቃል አቀባዩ በዋግምራ በኩልም ስኬታማ ዘመቻ ማካሄዳቸውንና ቃለመጠየቁን እየሰጡ ባሉበት ወቅት በምዕራብ ትግራይ በማይጸብሪና በአማራ ክልል መካከል ተወሰነ ኃይላቸው እንቅስቃሴ እያደረገ መሆኑን ጠቅሰዋል። ኤፍፒ ጠቅላይ ሚኒስትር አብይ አህመድ ጁንታው የኢትዮጵያ ካንሰር ነው፣ ረጅም ጊዜ የቆየ ሰይጣን በአጭር ጊዜ አይወገድም ማለታቸውን ጠቅሶ አስነብቧል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ።
አራጌን ለዘገባው እናመሰግናለን። ወደ ተከታዩ ዘገባ እናልፋለን። ህወሓትን በመደገፍና ሁከት ለማስነሳት ዝግጅት በማድረግ የተጠረጠሩ 325 ግለሰቦችን በቁጥጥር ስር መዋሉን የአዲስ አበባ ፖሊስ ኮሚሽን ገለጸ። ኢሰመኮ በቅርቡ ባወጣው መግለጫ አዲስ አበባን ጨምሮ በተለያዩ የሀገሪቱ ክፍሎች በትግራይ ተወላጆች ላይ ከህግ አግባብ ውጭ የሆነ እስር፣ እንግልትና የንግድ ቤት መዘጋት እንደሚፈጸም መረጃዎች እንደደረሱት መግለጹ ይታወሳል። ከዚሁ ጉዳይ ጋር በተያያዘ ባለፈው ሳምንት መጨረሻ መግለጫ የሰጡት የአዲስ አበባ ፖሊስ ኮሚሽነር ጌቱ አርጋው ህወሓትን በመደገፍ የተጠረጠሩ 325 ግለሰቦች በቁጥጥር ስር መዋላቸውን አስታውቋል። በተጠርጣሪዎቹ ቤትና የንግድ ድርጅቶች በተደረገ ብርበራ የተለያዩ የጦር መሳሪያዎች መያዛቸውንም የገለጹት ኮሚሽነሩ እርምጃው ከብሔር ጋር የተያያዘ አይደለም ብለዋል። የፖሊስ እርምጃ በትግራይ ተወላጆች ላይ ያነጣጠረ መሆኑን ኢሰመኮ ገልጿል። በሌላ በኩል በትግራይ ክልልም የህወሓት ተቃዋሚ ናቸው ተብለው የተፈረጁ ንጹሃን ስለመገደላቸው ማስረጃዎች ደርሶኛል ማለቱ ይታወሳል። ኬኔዲ አባተ ዝርዝሩን ያስደምጠናል።
የኢትዮጵያ ሰብአዊ መብቶች ኮሚሽን በቅርቡ ባወጣው መግለጫ በትግራይ ክልል ከቀጠለው ግጭት ጋር ተያይዞ በሲቪል ሰዎች ላይ ስለሚፈጸሙ ጥቃቶች፣ እንግልትና እስር፣ የንግድ ቤት መዘጋት፣ የህይወት መጥፋትና መሰል ኢሰብአዊ ድርጊቶችን በተመለከተ የሚወጡ መረጃዎች እንደሚያሳስቡት መግለጫው ይታወሳል። ኮሚሽኑ በመግለጫው ካነሳቸው ነጥቦች መካከል አዲስ አበባን ጨምሮ በተለያዩ የሀገሪቱ ክፍሎች በትግራይ ተወላጆች ላይ ከህግ አግባብ ውጭ የሆነ እስር፣ እንግልትና የንግድ ቤት መዘጋት እንደሚፈጸም መረጃዎች እየደረሱት እንደሆነ የሚገልጽ ነው። ከዚሁ ጉዳይ ጋር በተያያዘ ባለፈው ሳምንት መጨረሻ መግለጫ የሰጠው የአዲስ አበባ ፖሊስ ኮሚሽን በፌዴራል መንግስት በሽብርተኝነት የተፈረጀውን ህወሓትን በመደገፍ የተጠረጠሩ 325 ግለሰቦችን በቁጥጥር ስር ማዋሉን አስታውቋል። የአዲስ አበባ ፖሊስ ኮሚሽነር ጌቱ አርጋው ለኢቲቪ በሰጡት መግለጫ አዲስ አበባ የሚገኙ የህወሓት ደጋፊ ያሏቸው ግለሰቦች ከተማዋን የሁከት ማዕከል የማድረግ እንቅስቃሴ መጀመራቸውን ገልጸው በጥናት ላይ በመመስረት ፖሊስ እርምጃ እየወሰደ እንደሚገኝ ተናግረዋል።
ሰራዊቱን አሸንፎ መቀሌ እንደተቆጣጠሩ በሚያናፍሱት አሉባልታ መነሻነት በአዲስ አበባ ከተማም የሚገኙ የጁንታ ደጋፊዎችም ተባባሪዎችም እንተላላኪዎችም አዲስ አበባን በድጋሚ የሁከትና የብጥብጥ ማዕከል ለማድረግ እንቅስቃሴ ጀምሯል። ይሄ የተኩስ አቁም ስምምነቱ እንደተፈጸመ ምሽቱን ጭምር በየሆቴሉ በተለያዩ ቦታዎች በጭፈራ በዳንኪራ ህገ መንግስቱንና የሀገሪቱን ክብር የሚነኩ የአገሪቱን ሰንደቅ ዓላማም ጭምር ክብር ዝቅ የሚያደርጉ ጉዳዮችም ህገወጥ ተግባራትም ሲፈጸሙ ነበር። በዚህ መነሻነት እንግዲህ የአዲስ አበባ ፖሊስ ከፌዴራል ፖሊስን ከጸጥታ ኃይልና ከመላው ህዝባችን ጋር በመተባበር ጥናት ላይ የተመሰረተ ህግ የማስከበር ስራ እየሰራ ነው።
በተጠርጣሪዎች ቤትና የንግድ ድርጅቶች በተደረገ ብርበራ የተለያዩ የጦር መሳሪያዎች መያዛቸውንም ኮሚሽነሩ ገልጸዋል።
አንዳንድ ጭፈራ ቤቶች፣ ሆቴሎች፣ የንግድ ድርጅቶችም በዚህ ሂደት ውስጥ የወንጀል መንስኤ የሆኑባቸውም ተግባራትም ጭምር ሲፈጸማቸው እንደሆነ አረጋግጠናል። የተለያዩ አይነቶች የጦር መሳሪያ ወደ 126 የሚሆን ልዩ ልዩ ሽጉጦች፣ 918 የሽጉጥ ጥይት፣ 104 የሽጉጥ ካርታ፣ እንደዚሁም 3 ክላሽ፣ 390 የጥይት ከአራት ካርታ ጋር እንደዚሁም አንድ ኤስኬስ በኤግዚቢትነት ተይዟል። ከነዚህ የጦር መሳሪያ በተጨማሪም እነዚህ ፍተሻ ባረግ ናቸው የፌዴራል ማረሚያ ቤቶች አልባሳት፣ እንደዚሁም የፌዴራል ፖሊስ ደንብ ልብስና የአዲስ አበባ ፖሊስና የሀገር መከላከያ አልባሳትንም በዚህ ፍተሻ ቅድም ከተያዙት ግለሰቦች ጋር ይዘን ምርመራ እያጣራን ነው።
ፖሊስ በቁጥጥር ስር ያዋላቸው ግለሰቦች የንግድ ድርጅቶች ታሽገው ተጨማሪ ምርመራ እየተደረገ መሆኑንም ኮሚሽነር ጌቱ ገልጸዋል። ኢሰመኮና አምነስቲ ኢንተርናሽናል ባወጧቸው መግለጫዎች የእስራት እንዲሁም የንግድ ድርጅቶችን የመዝጋቱ ድርጊት የትግራይ ተወላጆችን ማዕከል ያደረገ መሆኑን መግለጻቸው የሚታወስ ነው። ይህን የማይቀበሉት የአዲስ አበባ ፖሊስ ኮሚሽነር ጌቱ አርጋው ግን ፖሊስ እርምጃ የሚወስደው በተጠረጠሩበት ወንጀል መነሻነት እንጂ በብሔር አይደለም ብለዋል።
ዋና መመዘኛችን የብሔር ጉዳይ አይደለም፣ ነገር ግን የጁንታው ቀኝ እጅ ሆነው አሸባሪውን ድርጅት የሚደግፉ አካላት በብሔር ተለይተው ሳይሆን በተግባራቸው በፈጸሙት በተጠረጠሩበት ጉዳይ ካልሆነ ከብሔር ጋር የተያዘ አንድም ነገር አለመኖሩም በዚህ አጋጣሚ መግለጽ እንወዳለን።
የሰብአዊ መብቶች ኮሚሽን ከህግ አግባብ ውጭ ስለመታሰራቸው ያነሳቸው የትግራይ ተወላጆች ከህወሓት ጋር ግንኙነት ያላቸው ስለመሆን አለመሆናቸውና ስለ ቁጥራቸው ገና የማጣራት ስራ በመስራት ላይ እንደሚገኝ የኮሚሽኑ ከፍተኛ የኮሚኒኬሽን ጉዳዮች አማካሪና ቃል አቀባይ አሮን ማሾ ለቪኦኤ መግለጻቸው ይታወሳል። ቪኦኤ በዚሁ ጉዳይ ላይ ከፖሊስ ተጨማሪ መረጃ ለማግኘት ያደረገው ጥረት አልተሳካም። የሰብአዊ መብቶች ኮሚሽን በትግራይ ክልል የሚገኙ የኤርትራ ስደተኞች ላይ እንዲሁም የህወሓት ተቃዋሚ ናቸው ተብለው በተፈረጁ ሲቪል ሰዎች ላይ የግድያና የአፈና እርምጃዎች እንደተወሰዱም ማስረጃዎች እንደደረሱት የገለጸ ቢሆንም በህወሓት በኩል ግን የተሰጠ ምላሽ የለም። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ከ ኬኔዲ አባተን እናመሰግናለን። ወደ ተከታዩ ዘገባችን እንወሰዳችሁ። ዓለም አቀፉ የኮቪድ-19 ወረርሽኝ በዩናይትድ ስቴትስ እየተበራከተ ሄዷል። አንዳንድ ከተሞችና ወረዳዎች ነዋሪዎቻቸው የመከላከያ ክትባት ቢወስዱም እንኳን ቤት ውስጥም ቢሆን የአፍና አፍንጫ መሸፈኛ ጭንብል እንዲያደርጉ እየመከሩ ነው። ወረርሽኙ በአዲስ መልክ ያገረሸው ሰዎች በብዛት ባለ መከተባቸው ነው። ለዚህም ምክንያት የሆነውም ስለ ክትባቱ በማህበራዊ ሚዲያ የተሳሳተ መረጃ በመነዛቱ ነው ሲል የባይደን አስተዳደር መንቀፉን ዘጋቢያችን ሚሼል ኩዊን ባጠናቀረችው ዘገባ ጠቁማለች። አዳነች ፍሳህየ ታቀርበዋለች።
በመላ ዩናይትድ ስቴትስ የኮሮና ቫይረስ ወረርሽኝ እየተስፋፋ ነው። ለዚህ ምክንያት የሆነውም ዴልታ የሚል ቅጽል ስም የተሰጠው አዲስ የቫይረሱ አይነት መከሰት በአንዳንድ ማህበረሰቦች የሚከተቡት ሰዎች ብዛት ማነስ ተደምሮ እንደሆነ ተገልጿል። በካሊፎርኒያ የወረርሽኙ መዛመት ጋብ ብሏል በሚል ስሜት የቫይረሱን መከላከል ገደቦች የተነሱት ባለፈው ግንቦት ወር ነበር። በአሁኑ ወቅት ግን ሎስ አንጀለስን በመሳሰሉት ቦታዎች የተከተቡት ሰዎች ቢሆንም እንኳን ቤት ውስጥም ቢሆን የሚሰበሰቡ ከሆነ የአፍና የአፍንጫ መሸፈኛ ጭንብል እንዲያደርጉ ተደንግጓል። የሎስ አንጀለስ ወረዳ ቦርድ ኃላፊዎች ሊቀመንበር ሂልዳ ሶልስ ያብራራሉ።
I'm not pleased that we have to go back to using the mask in this manner, but nonetheless it's going to save lives.
ወደ የአፍና የአፍንጫ መሸፈኛ ጭንብል ማድረግ መመለሳችን አያስደስተኝም። ነገር ግን ህይወትን ለማዳን ሲባል ነው። በአሁን ወቅት ደግሞ ለኔ ዋናው ነገር ይህ ነው።
ዴልታ የተባለው የኮቪድ-19 አይነት ብዙ ሰዎች በተከተቡባቸው አካባቢዎች ሳይቀር እየተዛመተ መሆኑ ተገልጿል። ሳን ፍራንሲስኮ ውስጥ ከ12 ዓመት ዕድሜ በላይ ከሆኑ ሰዎች 76 ከመቶ ሙሉ ክትባት አግኝተዋል። ሳን ፍራንሲስኮ ክሮኒክል የተባለው እትም በዘገበው መሰረት ታዲያ ከ13 ቀናት በፊት ባበቃው ሳምንት በ4 እጥፍ ከፍ ብሏል። ፕሬዚደንት ባይደን እና ሌሎች ያስተዳደራቸው ባለሥልጣኖች ከመላ ጎደል ሁሉም በኮቪድ-19 ቫይረስ ተይዘው ሆስፒታል የገቡት ሰዎች ያልተከተቡ ናቸው ብለዋል። የዩናይትድ ስቴትስ ሰርጀን ጀነራል ወይም የጦር ኃይሎች ሕክምና ሕዝባዊ አገልግሎት ኃላፊ ዶክተር ቪቬክ መርፊ ስለ ጉዳዩ ኤቢሲ በተባለው የአሜሪካ ቴሌቪዥን ጣቢያ ተናግረዋል።
I'm worried that what we're starting to see increasingly in states like Arkansas,
Missouri, እና ኔቫዳን በመሳሰሉት ክፍላት ሀገር በተወለድኩበት ፍሎሪዳና ሉዚያናም ጭምር ማየት የጀመርነው ነገር ያሳስበኛል። በብዛት በቫይረሱ የሚያዙት ደግሞ ያልተከተቡት ናቸው። ሰዎች በብዛት እንዲከተቡ በማድረግ ቫይረሱን ለመቆጣጠር ካልጣርን ግን በብዛት መታየቱ አይቀሬ ነው።
የማህበራዊ ሚዲያ ኩባንያዎች በገጻቸው ላይ ስለ ክትባት የተሳሳተ መረጃ እንዳይሰራጭ ጥረት ማድረግ እንዳለባቸው የባይደን አስተዳደር ጥሪ አድርጓል። ፌስቡክ ታዲያ 18 ሚሊዮን የሚሆኑ ስለ ክትባቱ የተሳሳተ መረጃ የሚያቀርቡ ጽሑፎችን እንዳገደ ጠቁሞ እንደሚቀጥልበት አስታውቋል። ነገር ግን ዓለም አቀፉን ወረርሽኝ የመታገሉ ተግባር የመላ ህብረተሰቡን ተሳትፎ እንደሚጠይቅ አስገንዝቧል።
ዘጋቢዎቻችንን እናመሰግናለን። አድማጮች፣ የዜናና የትንታኔው መጽሔት የሚስተናገዱበት ክፍለ ጊዜ ተጠናቀቀ። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምጽ ራዲዮ ጣቢያ ስርጭትን ነው እየተከታተላችሁ ያላችሁት። በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም ላይ እንገኛለን። በአት ቪኦኤ አማሪክ የፌስቡክ ገጻችን ላይ የቀጥታ ስርጭታችን እየተላለፈ ይገኛል። ሃሽታግ ቪኦኤ አማሪክ ብላችሁ ደግሞ በትዊተር ተከተሉን። ስርጭቶቻችንን ከኦዲዮ ናው በተጨማሪ በእጅ ስልካችሁ ቪኦኤ ዶት ሆርን ዶት ሞቢ ላይ ታገኙናላችሁ። ከሰኞ እስከ አርብ በአህዱ ራዲዮ 94.3 ላይም እንገኛለን። የምሽቱ የአየር ስርጭት ፕሮዲውሰር ብርሃን ኃይሉ፣ ዋና አዘጋጅ ሰለሞን አባተ፣ ያስተናገድኳችሁ ያለሁት ጽዮን ግርማ ነኝ። አሁን የህዳሴ ግድብን የተመለከቱ ትንታኔዎችን እናስደምጣችኋለን። ሁለተኛው የህዳሴው ግድብ ሙሌት ፈተናዎችን ተቋቁሞ መጠናቀቁ ኢትዮጵያ ለተጽዕኖዎች የማትንበረከክ አገር መሆኗን ያሳየ ነው ሲሉ ቪኦኤ ያነጋገራቸው ምሁራን ተናገሩ። የህዳሴ ግድብ ሁለተኛ ዙር የውሃ ሙሌት የምስራቅ አፍሪካን ዲፕሎማሲና ፖለቲካም የቀየረ ነው ሲሉ ገልጠዋል። በቀጣይ የአባይ ግድብ ዲፕሎማሲ ከዘመቻ አልፎ ማተኮር ያለበት በአፍሪካ ህጉር በቻይና እና በሩሲያ አገር መንግስታት ላይ እንደሆነም አሳስበዋል። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ተጨማሪ ዘገባ አለው።
ለቪኦኤ አስተያየት የሰጡ በሐዋሳ ዩኒቨርሲቲ የጋዜጠኝነትና የተግባቦት ትምህርት ክፍል ረዳት ፕሮፌሰርና በዩኒቨርሲቲው የልማትና ፖሊሲ ጥናት ተመራማሪው ዶክተር መልሶ ደጀኔም ሙሌቱ የኢትዮጵያን የፖለቲካ አቅም ያጎለበተ ነው ብሏል።
ለኢትዮጵያ ብቻ ሳይሆን የምስራቅ አፍሪካን የፖለቲካና የዲፕሎማሲ አካሄድ ከዚህ በኋላ የቀየረ ማርሽ ቀያሪ አይነት ሁነት ያየንበት በእኛ እድሜ የዚህ ታሪክ አካል የሆንበት በጣም ለኢትዮጵያውያን ጥሩ አጋጣሚ ነው ብዬ ነው ማስበው። ኢትዮጵያ ብዙ አሻጥሮችን ብዙ ሴራዎችን አልፋ በራሷ ህዝብ ፋይናንስ እያንዳንዱ የኢትዮጵያዊ ላብ እና ጥሪት ዛሬ ትልቅ የሆነ ታሪካዊ ፕሮጀክትና አሻራ ማኖር ችላለች። በኢኮኖሚውም ዘርፍ የመደራደር አቅሟን በአፍሪካ ደረጃም ሆነ በዓለም ደረጃ አንድ ወደ ላይ ከፍ ያደረገ ሁነት ስለሆነ ታላቅ ትርጉም የሚሰጠው አጋጣሚ ነው ብዬ ነው ማስበው።
ዶክተር መልሶ የተሰማቸውንም ስሜት አጋርተውናል።
የሚገርምህ ነገር ማታ ሊሳካ ይችላል የሚሉ ጭምጭምታዎች ስለነበሩ ከእኩለ ሌሊት አልፌ ከምሽቱ 7:30 ድረስ በእኛ ሰዓት ላይቭ አይቼ ሰበር ዜናውን አድምጬ ለመተኛት ስጠብቀው የነበረ አጋጣሚ ነው እንደ አንድ ኢትዮጵያዊ። እና ይህንን ጉዳይ በነገራችን ላይ ከመሰረት መጣሉ ጀምሮ እስከ ዛሬ ድረስ እለት እለት እንደሚከታተል አንድ ኢትዮጵያዊ በጣም በከፍተኛ ጉጉት የጠበቅኩትና እጅግ ከፍተኛ ደስታን የፈጠረብኝ አጋጣሚ ነው።
የፖለቲካ ሳይንስና ዓለም አቀፍ ግንኙነት ምሁሩ አቶ ዳያሞ ዳሌ ደግሞ በፈተናዎች ታጀበ ስኬት ነው ሲሉ ተናግሯል።
ሚዲያም ከመከታተልም ይሁን ከሙያም አንጻር የአባይ ግድብ በጣም ሲሪየስ አርግን ነው የምንከታተለው እና በተለይ ዘንድሮ ደግሞ የነበረብን ፈተና በጣም ከባድ ነበረ። ግድቡ በሚካሄድበት አካባቢ የነበረው ረብሽ፣ የነ ግብጽና ሱዳን ዛቻ ጭንቀት የሚፈጥር ነገር ነበር እና በዚህ ሁሉ መሀል ተሳክቶ መሞላቱ በጣም ነው ደስታ የሰጠን። አንዳንዴ ከገመት ነው በላይ ነው።
የሁለተኛው ዙር የውሃ ሙሌት ትርጉሙ ከፍ ያለ ነው ብሏል አቶ ዳየሞም።
ኢትዮጵያን በዚህ ሁለት ሶስት አመት በተለይ ሁለት አመት ወዲህ የምዕራባውያኑ ኢትዮጵያ ላይ ያላቸው አቋም በጣም የሚያበሳጭ ነገር ነው። በጣም የሚያበሳጭ ነው። ፊት ለፊት ኢትዮጵያ ላይ ጥላቻ አለ። በዚህ መካከል ይህን ሁሉ ፈተና በተለይ ሳይኮሎጂካል ጦርነት ነው ብዬ ነው የማስበው። ይህን ሁሉ ተቋቁመን በኢትዮጵያዊነት ቆመን ይህንን መፈጸም መቻላችን ኢትዮጵያ ልትቀጥል የምትችል ሀገር መሆኑን ማትንበረከክ አለመሆኑን ብቻ ሳይሆን የኢትዮጵያ ሕዝብ ይሄ ሁሉ ብዝሃነቱ እያለ መቋቋም የሚችል መሆኑን እልህ ውስጥ ከገባ ደግሞ ብዙ መስራት የሚችል መሆኑን ወደፊትም ይሄ እልህ በገፋው ቁጥር የበለጠ መከራን ችሎ የጀመረውን ነገር መፈጸም እንደሚችል ያሳየ ነው ብዬ በኢትዮጵያዊነት በጣም የመተማመን ስሜት የሚፈጥር አድርጌ ነው የሚወስደው።
ዶክተር መልሶ ደግሞ የህዳሴ ግድብ ሁለተኛው ሙሌት ሌላ ትርጉም አለው ነው የሚሉት።
በነገራችን ላይ የህዳሴው ግድብ ለእኔ ውሃ ብቻ አይደለም። ውሃ ብቻ ሳይሆን የተገደበው ዛሬ ኢትዮጵያ ላይ ሲጎነጎኑ የነበሩ የሴራ ፖለቲካዎች በሙሉ የተገደቡበት፣ ኢትዮጵያ ላይ ሲደረጉ የነበሩ አናግባብና ኢፍትሃዊ የሆኑ ጫናዎች በሙሉ ወደኋላ የሚሰበሰቡበት፣ ከዚህ በኋላ ኢትዮጵያውያን ላይ በዚህ መንገድ ብትዘጋባቸውና ብትደፍንባቸው በራሳቸው መንገድ የራሳቸውን ልማት እና የራሳቸውን መጻኢ እድል የሚተልሙበት አቅም ያላቸው ህዝቦች እንደሆኑ ያሳዩበት ነው።
ለታችኛው የተፋሰስ ሀገራትና ለአረብ ሊግ እውነትና ፊትን ያሳይንበት ብለዋል።
አንደኛው ነገር የኢትዮጵያንና የኢትዮጵያ ህዝብን መቻል ነው። በብዙ ስንክሳሮች፣ በብዙ መሰናክሎች ውስጥ አልፈን ብዙ ጫናዎችን ተቋቁመን ሀቅና ሀቅን ብቻ ስለያዝን ያሳካ ነው። እውነት ያለው ያሰበበት እንደሚደርስ፣ ፍትህን እንደሚያሳካ ያሳየንበት አንድ መልእክት የደረሳቸው ይመስለኛል። ሁለተኛ ነገር ደግሞ የታችኛው የተፋሰስ ሀገራት እና አንዳንድ መረጃውን በውሉ ሳይዙ ከነሱ ጋር በጋራ የቆሙ የአረብ ሀገራት በተለይ የአረብ ሊግን የተሳሳተ የዲፕሎማሲ ውጤት ዛሬ ያዩበት ይመስለኛል። ምክንያቱም እንደታዘብከው ክቡር ሚኒስትሩም እንደገለጹት ውሃው ከሞላ በኋላ ውሃው ያለመቋረጥ እየፈሰሰ ነበር እንደታዘብ ነው እና የውሃውን ፍሰት የሚያቆም የሚደፍን ወዘተርፈ የተባለ የተለያየ የሐሰት ፕሮፓጋንዳ እና የሴራ ፖለቲካ የከሸፈበት አሃ እውነታው ይሄ ነው እንዴ የሚሉበት እና ምናልባትም ደግሞ የሚያስተውሉ ሁሉ ወደ ቀልባቸው የሚመለሱበት ይመስለኛል።
ሁለተኛው ዙር ሙሌት በተመለከተ የግብጽና ሌሎች የአረብ ሀገራት እንዲሁም የታችኛው ተዋሰ ሀገራት ምላሽ ምን ሊሆን ይችላል የተባሉት የፖለቲካ ሳይንስና ዓለም አቀፍ ግንኙነት ምሁሩ አቶ ዳየሞ ይህንን ብለዋል።
መፈከሩን ይቀጥላል። ሁለተኛ የአገር ውስጥ ግጭት መቀስቀሱን ይቀጥላሉ። አሁን ደግሞ ይሄን ለማጣጣልም ሙከራ አለ። ብዙ ውሃ ሊያዙም ስለዚህ ብለው የነበረው እኮ 13.5 ቢሊዮን ኪዩቢክ ሜትር ነው። አሁን ቁጥሩን አልገለጹም። ስለዚህ ከሶስት በላይ አልያዙም፣ ትንሽ ነው ያዙት ይያሉ። ያው ለህዝባቸውም የህዝባቸውንም ስሜት በፍጹም እኛ በህይወት ይያልን አይሞላም ብለው ስለነበር ያንንም ለማቀዝቀዝ፣ በሌላ በኩልም የኢትዮጵያን ድልም ለማጣጣል ያው በፕሮፓጋንዳ በዛ መልክ ይሞክራሉ። ግን ኢትዮጵያ ላይ ማዕቀብ ለማስጣል አሁንም ይሄዳሉ።
ዶክተር መልሰው ደግሞ የዓለም አቀፍ ማህበረሰቦች በድጋሚ ስለ አባይ ግድብ ያልተረዷቸውን ጉዳዮች በደንብ እንዲረዱ የሚያደርግ አጋጣሚ ነው ሲሉ ተናግሯል።
የጸጥታው ምክር ቤትን የመጨረሻውን ሁነት ካየ ስብሰባው ላይ የኢትዮጵያን እውነት ገዝተው ነው የተለዩት። አሁን ደግሞ ያንን በመርህ ላይ የተገነዘቡትን እውነት ግዘፍ ነስቶ መሬት ላይ የሚያዩበት በጣም ሀቀኛ አጋጣሚ ይመስለኛል።
የአባይ ወንዝ ዲፕሎማሲ በሁለት ጉዳዮች ላይ ማነጻጸር አለበት ያልሱ ደግሞ አቶ ዳያ ሙዳሊ ናቸው።
አንደኛው አፍሪካ ላይ ነው። ከአፍሪካ ላይ ከአሁን በኋላ ግብጽና ሱዳን የሚያነሱት ከግድቡ አንጻር የሚያነሱት ጉዳይ ባይንዲንግ ወይም አስገዳጅ የሆነ ውል እንፈራረም የሚለው ነገር ወደ አፍሪካዊ ደረጃ ማለት ናይል ቤዝን ኢኒሽቲቭ ጋር ይመለሱ። የድሮ ክፍፍል አሁን ያለው ድርሻችን የሚሉት ነገር አያዋጣም። በትብብር ላይ የተመሰረተ የናይል የሙሉ የቤዝን አስተዳደር እንዲኖር ናይል ቤዝን ኢኒሽቲቭ አለ። በዛ ላይ ኮምፕሬንሲቭ ፍሬምወርክ አግሪመንት የሚባለው ይሄንን የነሱን ውል ለመተካት የሚችል ሁሉም ሀገሮች የሚስማሙበት ረቂቅ እምቢ ብሎ ረግጦ ነው የወጡት። ስለዚህ ወደዛ መመለስ አለባቸው የሚል አቋም እንዲመጣ አፍሪካ ላይ ነው ማተኮር ያለብን። ሁለተኛው ቻይናና ራሽያ ላይ ማተኮር ይፈልጋል።
የተግባቦትና የጋዜጠኝነት እንዲሁም የልማትና ፖሊሲ ጥናት ተመራማሪው ዶክተር መልሰው ደጀነም ይህንን ብለዋል።
የኢትዮጵያ መንግስትም ሆነ የኢትዮጵያ ዲፕሎማቶች፣ የኢትዮጵያ ህዝቦች አንድን ስራ ስንሰራ የዘመቻ ብቻ መሆን የለበትም ብዬ ነው ማስበው። የአባይ ዲፕሎማሲ በነገራችን ላይ የእኛን ዲፕሎማሲ አንድ ምዕራፍ ወደ ላይ ከፍ ያደረገ ነው። ባደረግነው ጥረት አፍሪካን ጭምር አሸናፊ ያደረግንበት ነው። ለመጀመሪያ ጊዜ የአፍሪካ የልማት ትልቅ ጉዳዮች አፍሪካ ምህዳር ላይ እና አፍሪካ ህብረት ላይ እንዲታዩ አፍሪካውያን በራሳቸው የራሳቸውን መጻኢ ዕድል የሚወስኑ የራሳቸውን ልማት መተለም የሚችሉ መሆናቸውን ያሳየንበት ዲፕሎማሲ ነው። ይሄ አይነቱ ዲፕሎማሲ በተለያዩ ዘርፎች መቀጠል አለበት ብዬ አስባለሁ።
አገሪቱን ለማረጋጋትና የጨባጫሪዎችን ጉሰማዎችን ለመመከት የሚያስችል የመከላከያ ኃይልና የአገር ደህንነቱን ማጠናከር እንደሚገባም አቶ ደየሞ ተናግሯል።
ሚሊተሪ በጣም በጣም ማሰልጠን ያለብን። ሁለተኛ ያው የኛ ሚሊተሪ የሃርድዌር ኢኩዊፕመንት በብዛት ከምስራቅ ነው ድሮ ከነራሽያ የሚመጣ ስለሆነ በመሳሪያው በኩል ምንም አይቸግርንም። ወታደራዊ ብቃትን በጣም መጨመር ያስፈልጋል። ከወታደራዊ ብቃት ጎን ለጎን ደግሞ የደህንነት ብቃት ነው። የደህንነት ኢንቴሊጀንስ አስተማማኝ አይመስልም። አሁን የወታደር ችግር የለብንም እኛ። የደህንነት ያው ሽግግር ላይ ያለ መንግስት በመሆኑ አሁን ተቃዋሚ ሆኖ የወጣው ኃይል ፊት የነበረው መዋቅር ደህንነቱን ይጎዳዋል የሚል ነገር አለኝ።
የኢትዮጵያ የውሃ የመስኖና ኤነርጂ ሚኒስትር ኢንጂነር ስለሺ በቀለን ከስፍራ ሆኖ ባስተላለፉት መልእክት የሁለተኛው ዙር የህዳሴ ግድብ ውሃ ሙሌት ተገባዶ ውሃው በግድቡ አናት ላይ መፍሰስ መጀመሩን መናገራቸው ተዘግቧል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።
ዮናታንን ለዘገባው እናመሰግናለን። አድማጮች፣ የህዳሴ ግድብን ሁለተኛ ሙሌት መጠናቀቅን በተመለከተ ከካርቱምና ከካይሮ የሚሰሙ ምላሾችን ለማግኘት ጥረት እያደረግን ነው። እንዳገኘን ይዘን እንመለሳለን። አሁን ወደ ተከታዩ መሰናዶ እንውሰዳችሁ። ጤና ፓርኪንሰን ህሙማን ድጋፍ ማህበር በኢትዮጵያ ከተመሰረተ 12 ዓመት ይሆነዋል። የድርጅቱ መስራች ክብራ ከበደ ተሰኛለች። ማህበሩ ከተመሰረተ ጀምሮ በበሽታው ዙሪያ ግንዛቤን ለመፍጠር የእግር ጉዞዎች፣ የውይይት ምሽቶች፣ የምክር አገልግሎቶች የሚሰጥ ሲሆን ለህሙማኑም የምክር የገንዘብና የሕክምና ድጋፍ እንዲያገኙ በማመቻቸት እየሰራ ይገኛል። ይሁንና ስራቸውን ለማጠናከርና ለማስፋፋት ኮቪድ-19ን ጨምሮ እጅግ ብዙ ጋሬጣዎች እያጋጠሟቸው እንደሆነ ክብራ ለአሜሪካ ድምጽ ገልጻለች። ኤደን ገረመው ከክብራ ጋር ቆይታ አድርጋለች። ተከታዩን ዘገባ ታሰማናለች።
የኢትዮጵያ የፓርኪንሰንስ ህሙማን ማህበር መስራች የሆነችው ክብራ ከበደ ተወልዳ ያደገችው በትግራይ ሲሆን ባለሙያ ዩኒቨርሲቲ በግብርና ዲግሪ ከኖርዌይ ደግሞ የአካባቢ ጥበቃ ተመርቃ ወደ ሀገሯ ከተመለሰች በኋላ በግብረሰናይ ድርጅት ውስጥ እየሰራች ከሁለት ልጆቿ ጋር ትኖር ነበረ። ከ20 ዓመት በፊት ግን በድንገት ሰውነቷና አንደበቷ መተሳሰርና መዳከም ጀመረች። በየሄደችባቸው ሆስፒታሎች በሙሉ ከሰው የተለየ በሽታዋን የሚረዳላትና የሚያውቅላት ስላልነበረ እንደምንም ብላ ከሀገር በመውጣት ወደ አሜሪካ ተጓዘች። በዛ በተደረገላት ምርመራም በሽታሽ ፓርኪንሰንስ ነው ሲሉኝ ህመሜን ማወቁ በራሱ አስደሰተኝ ትላለች።
እኔ መጀመሪያ ጊዜ በጣም ችግር ነበረኝ። ምክንያቱም እንደሆነ አላውቅም፣ 2-3 ዓመት ያህል ቤት ቁጭ በጣም ተጨናንቄ ነበር። ምንድን ነው ሆነ ዚያል እና በከፍተኛ ህክምና አሜሪካ ሄጄ ነው ፓርኪንሰን ሆነ ያወቅሁት። ፓርኪንሰን ሆነ በጣም ባልም በጣም ደሳለ እንደሁ ህመምህን ሲባል የህመሙ ግማሽ ባር ታወቅሽ ማለት ነው። ስለዚህ አይነት ችግር በሌሎች እንዳይደርስባቸው ማለት ነው የተጀመረው።
ፓርኪንሰንስ ማለት ከአእምሮ ጋር የሚገናኘው የነርቭ ስርዓት ችግር ሲሆን በህሙማን ላይ እንቅስቃሴን የሚገድብ፣ ሰዎች ሚዛናቸውን ጠብቀው እንዳይንቀሳቀሱ የሚያደርግ ሲሆን የመገጣጠሚያዎች መጠንከርና ለመተጣጠፍ ማዳገትን የሚያመጣ በሽታ ነው። በዚህ በሽታ የተጠቁ ህሙማን የድካም፣ የእረፍት ማጣት፣ የአንደበት መተሳሰር፣ የአፍንጫ የማሽተት አቅም መቀነስ፣ ሽንትን የመቆጣጠር አቅም ማነስ፣ በፊት ላይ ምንም እንቅስቃሴ አለማሳየትና ሌሎች ሰፊ ችግሮች ያጋጥሟቸዋል። በወቅቱ እኔ አቅሙ ስለነበረኝ ወደ ውጭ ሀገር ተጉዤ በመመርመር በሽታዬን አወቅኩት የምትለው ክብራ ማስታገሻ እንጂ መዳኛ የሌለው የፓርኪንሰን ህመም በተመለከተ ወደ ኢትዮጵያ ስትመጣ ግንዛቤው ባለመኖሩ ይህን ማህበር ለማቋቋም እንደተነሳችም ትናገራለች። ክብራ በማህበሩ ውስጥ ስለሚሰጧቸው ድጋፎች እንዲህ ታስረዳለች።
እነሱ ያተዋቀዋችንም እና ኤክስቴንሽን ወርከር ለህክምና አንዳንድ መንገድ የሚከታተል ለእነሱ ስልጠና ይሰጣል። በጀመር ዶክተሮችም እናሰለጥናል። ሰዎች ብቻ ፓርኪንሰን ማንበር የሚገናኝ ሰዎች ለፓርኪንሰን አያያዝን ለፓርኪንሰን ሁኔታ እናሰለጥናለን እና ሌላ ደግሞ ሁለት ሰውም ለፓርኪንሰን ጋር በቲቪ በሬዲዮ ጋዜጣ ባገኘናል እንዲያ እናስተላልፋለን ያስታውቃለን።
ኢትዮጵያ ውስጥ የሕክምና ባለሙያዎች ስለ ፓርኪንሰን የሚማሩት አንድ ምዕራፍ ብቻ በመሆኑ የፓርኪንሰን ህሙማን ሲያጋጥማቸው በሽታውን በቀላሉ ለመለየት ይቸገራሉ የምትለው ክብራ ማህበሩ በአሁን ሰዓት ለአዲስ ተመራቂ ሐኪሞችም ስልጠና ይሰጣል ትላለች። በተጨማሪም የሰውነት እንቅስቃሴና የንግግር ክህሎቶችን የሚያስረው የፓርኪንሰን በሽታ የተነሳም ብዙዎች ኑሯቸውን ለመግፋት መሰረታዊ የሆነ ለእንቅስቃሴ የሚያግዙ ከዘራዎች፣ መጸዳጃ ቤት ውስጥ ለመቀመጥ የሚረዷቸው መቀመጫዎች፣ የምግብና የቤት ኪራይ ለሚያሻቸውም ማህበሩ እንደሚያግዝ ትገልጻለች።
በኢትዮጵያ ውስጥ ያሉ ኒውሮሎጂ ሐኪም እንግዲህ ፓርኪንሰን የሚያውቀው በጣም ትንሽ ናቸው። ብዙዎቹ ደግሞ አዲስ አበባ ውስጥ ነው ያሉት እና ሰው ሁሉ ጀነራል ሐኪም የሚጠቀሙት የጀነራል ሐኪም ሲጠቀሙ ደግሞ የጀነራል ሕክምና አንድ ቻፕተር በትምህርታቸው ፓርኪንሰን የሚማሩ እና ብዙ ጊዜ ይመስላል ፓርኪንሰን ደግሞ ለማወቅ በጣም ብዙ ጊዜ ይመስላል። ኒውሮሎጂስቶች እንኳን በመደበኛ ሐኪም በጀነራል ሐኪም ደግሞ ግን በአዲስ አበባ ያሉት ሐኪሞች በጣም ችግር አለባቸው። ለዚህም ነው ጀማሪ ዶክተሮችን እኛ አሰልጥነን የጀመርነው ህሙማኑ መድኃኒት እንዲያገኙ፣ ምግብ እንዲያገኙ፣ ልብስ እንዲያገኙ ያቅማቸው እናግዛለን። ባገኘነው ፈንድ መሰረት እርምጃ እንዲኖራቸው ወይም ደግሞ እዘራ እንዲያገኙ ምን እንተባበራለን። ሽንት የሌላቸው ደግሞ ሽንት እንሰጣለን። የመሬት ከሆነ ወልፋን ስለሚቸገረው እንደዚ አይነት ነገር ነው የምናደርገው። ግራ ገብቶኛል።
ክብራ የፓርኪንሰንስ ችግር ሰፊ ሆኖ ሳለ ባለባቸው የአቅም ውስንነት የተነሳ ከአዲስ አበባ ወጥተው መስራት እንዳልቻሉና በተለይም ኮቪድ-19ን ጨምሮ የተለያዩ ተግዳሮቶች እንዳሉባቸውም ታስረዳለች።
ችግራችን ምንድነው? በቂ የሆነ ፈንድ የለንም ለማስፋፋት። ደግሞ ዶሮም የለንም
የኢትዮጵያ ፓርኪንሰንስ ድጋፍ ማህበር በአሁን ሰዓት ከ700 በላይ አባላት እንዳሉት ክብራ ከበደ ገልጻልኛለች። ለአሜሪካ ድምጽ ሬዲዮ ኤደን ገረመው ከዋሽንግተን ዲሲ። ኤደን ገረመው ላደረሰችን ዘገባ እናመሰግናለን። አድማጮች እንግዲህ ለአንድ ሰዓት ያህል ቆይታ አድርገን አሁን ዝግጅታችንን ወደ ማጠናቀቁ ተቃርበናል። ከአንድ ደቂቃ ያነሰች ሰዓት ናት የምትገኘን። እንደው በዚች ደቂቃ በፕሮግራማችን ላይ ያላችሁን አስተያየት horn@voanews.com ላይ አድርሱን። የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በምሽቱ ፕሮግራም ዋና አዘጋጅ ሰለሞን አባተና በሁሉም ስፍራ ባሉ መላ ባልደረቦቻችን ስም የምሰናበታችሁ ጽዮን ግርማ ነኝ። አብራችሁን ስለቆያችሁ እናመሰግናለን። ሰላም፣ በደህና ደሩ። Thank you.